የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ሲዮን ግርማ ነኝ። ጠቅላይ ሚኒስትር አብይ አህመድ ከተለያዩ ክልሎች ከተውጣጡ ታዳጊዎች ጋር ተወያዩ።
ያ አባላና አድሳት የበለጠ ችግር አመጣብን። ጉንፋን ያዘን፣ ልብሳችን ቆሸሸ፣ ጫማችን ላይ አባራ ያዘን፣ ወደ ቢሮ ስንገባ ቢሮአችን ይበላሻል የሚል ጉምጉምታ ስሞታ ብቻ ነበር የሚሰማው።
አጠቃላይ ውይይቱን ያዘ ዘገባ ይዘን እንመለሳለን። የሰማያዊ ፓርቲ መግለጫን የሚዳስስም ዘገባ ይዘናል።
አማራሮቹ በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለስልጣናት ጋር መገናኘት ይቻሉ ሲሆን የለውጥ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቃዋማዊ ለማድረግ ውይይቶች ተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው።
ዝርዝሩን እንመለስበታለን። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት ያደረጉትን ስምምነትም እንቃኛለን። በህገወጥ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ጉዳይም በዘገባ አካተናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ኢትዮጵያን ወደ ኋላ የሚመልስ ኃይል የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ያጋጠሙ ያሉ ፈተናዎችም በቤት ድሳት ጊዜ ከመታዩ ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ የታየ ያለው ጩኸትና አቧራ ኢትዮጵያ ውስጥ ወደ መታደስ ጉዞ እየሄደች መሆኗን የሚያሳይ ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ የተለያዩ ክልሎች የተውጣጡ ታዳጊዎች ጋር ተወያይተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የአራት ኪሎውን ቤተ መንግስት የሚያውቅ ሌላው ቀርቶ ከወራት በፊት ወደ ጠቅላይ ሚኒስትር ቢሮ ጎራ ብሎ የነበረ ሰው ዛሬ የሚያየው ሌላ ነው። በድሳት ላይ የሚገኘው የጠቅላይ ሚኒስትር ጽፈት ቤት አዲስ ገጽታ ልዩ ውበት ተጎናጽፏል። በዚያ ጽፈት ቤት ውስጥ ዛሬ እንደ ትናንት ዘንድሮም እንዳምን አይደለም። በልዩ ልዩ የሥራ አጋጣሚዎች የበፊቱን ጽፈት ቤት የማየት ዕድል ያጋጠመው የዚህ ዘገባ አቅራቢም ይሄንኑ ተመልክቷል። ይህ ድሳትና የተገኘው ውጤት ዛሬ ከተለያዩ የኢትዮጵያ አካባቢዎች ከመጡ ታዳጊዎች ጋር የተገናኙት የጠቅላይ ሚኒስትር አብይ አህመድ ንግግር ማጠንጠኛ ሆኗል። ነገ የሚከበረውን የብሔር ብሔረሰቦች ቀን ምክንያት በማድረግ ከነዚሁ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር በጽፈት ቤታቸው ቅጥር ግቢ የተገናኙት የድሳቱን ሂደት የሚያማርሩ እንደነበሩ አስታውሰዋል።
የመጀመሪያው ስራ የነበረው ማፍረስ ነው። ስናፈርስ አቧራው ጩኸቱ በጣም ረባሽ ስለሆነ ቢሮ የሚሰራበት አካባቢ ብቻ ሳይሆን ከዚያ ውጭ ያሉ አካባቢዎችም በቆሻሻ በድምጽ ይረብሻሉ። ምንድነው ይሄ አቧራ ያበቃም ወይ? ይሄ አቧራና ድሳት የበለጠ ችግር አመጣብን። ጉንፋን ያዘን፣ ልብሳችን ቆሸሸ፣ ወደ ቢሮ ስንገባ ቢሮአችን ይበላሻል የሚል ጉንጉምታ ስሞታ ብቻ ነበር የሚሰማው።
በኢትዮጵያ ያጋጠሙ ያሉ ፈተናዎችንም ታዲያ በቤተ ድሳት ወቅት ከሚያጋጠሙት ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ
ኢትዮጵያ ውስጥ አሁን የምታዩት ያልተገባ እናንተ መስማት የሌለባችሁ ሐሳብ እዚህም እዚያም የሚደመጠው ቤቱ ለእድሳት እየፈረሰ ስለሆነ አቧራ አለ፣ ድምጽ አለ፣ አዋኪ ነገሮች አሉ። እናንተ በእርግጠኝነት ማወቅ የሚገባችሁ ይህ እድሳት ተጠናቆ ውብ የሆነ ቤት፣ ውብ የሆነች ኢትዮጵያን ለእናንተ እንደምናስረክብ በእርግጠኝነት ነግራችኋለሁ። የቤት መፍረስ፣ ድምጸት መሰማት፣ እዚህም እዚያም ጩኸት ማየት ለኛ በእጅጉ ያበረታናል። እንደዛ አይነት ጉዳይ ሳይኖር ሲቀር የመዘናጋት የመተኛት ሁኔታ ስለሚያጋጥም ተግዳሮቱ የሚያጋጥሙን ፈተናዎች ይበልጥ ጠንክረን ህልማችን እንድናሳካ የሚያስችለን እንዳንተኛ የሚያደርገን ህብረታችንን የሚያጠናክር መልካም ሐሳብ ያላቸውን ሰዎች ከዚህም ከዚያም የሚያሰባስብ ስለሆነ ከእንግዲህ በኋላ አሁን የምትሰሙት ረብሽ፣ አሁን የምትሰሙት ጥላቻ ቀጥሎ ኢትዮጵያን ያጠባል፣ ያሳንሳል የሚል ሐሳብ በእናንተ ውስጥ እንዳይጸነስ ነው። ኢትዮጵያ ከእንግዲህ በኋላ መስፋት እንጂ መጥበብ አይሆንላትም፣ አይገባትም። መጥበብ ውድቀት ስለሆነ ማነስ ውድቀት ስለሆነ ለኛ የሚያስፈልገን መስፋት ነው።
ኢትዮጵያ እየሄደችበት ካለው የለውጥ ጉዞ ወደ ኋላ እንደማትመለስም ከዚሁ የቤት እድሳት ጋር አያይዘው አስረድተዋል ጠቅላይ ሚኒስትር አብይ አህመድ።
እኛ የምታምር ውብ ትልቅ ሀገር ለማስረከብ እንተጋለን ይሳካልናል። ይህን እንዳናደርግ ሊያቆመን የሚችል አንዳች ኃይል የለም። ከእንግዲህ በኋላ ኢትዮጵያን ወደ ኋላ መመለስ የሚችል ኃይል የለም። ግን እንደሚታደስ ቤት አቧራ ልታዩት ይችላላችሁ። እንደሚታደስ ቤት እዚህም እዚያም ድምጽ ሊሰማ ይችላል። እንደሚታደስ ቤት ዋጋ ልንከፍል እንችላለን። ቤት ስናድስ ካለ ዋጋ አይታደስም። ጉንፋንም ዋጋ ነው፣ መቆሸሽም ዋጋ ነው፣ መረበሽም ዋጋ ነው። የማታ ማታ ግን ውብ ቤት ውብ ቢሮ እንደምናገኘው በቅርቡ እዚህ ግቢ ውስጥ በኋላ ምናልባት ጊዜ ካለ እንደምታዩት ትልቅ ፓርክ እየገነባን ነው። በመስከረም አካባቢ ተጠናቆ ለህዝብ ይከፈታል። በዚህ ፓርክ ውስጥ ዙ ወይም የእንስሳት ማጎሪያ ቦታ አለ። 240-250 የሚጠጉ የተለያዩ እንስሳቶች እዚህ ግቢ ውስጥ ይኖራሉ። በሚቀጥለው ጊዜ የሚመጣው ግሩፕ የተለያዩ ብሔር ብሔረሰቦች ሳይሆን የተለያዩ የኢትዮጵያ ውስጥ ያሉ የዱር እንስሳትም ጭምር ተዋውቆ ይመለስበት ይሆናል።
የጠቅላይ ሚኒስትር አብይ አህመድ የቤት እድሳት ምሳሌ የታዳጊዎቹን ጆሮ መያዙ ታይቷል። የብዙዎቹ አስተያየት ይህንኑ የሚያረጋግጥ ነው። ከደቡብ ክልል ሀላባ ዞን የመጣችው የስድስተኛ ክፍል ተማሪ ሱረያ ዮሱፍ ከነዚህ አንዷ ናት።
በጣም ነው ደስ ያለኝ። በጣም ስሜቴን እንደዚህ ቃላት ያጥረኛል ለመግለጽ። በጣም ነው ደስ ያለኝ። በቃ ሁሉን ነገር ሳየው በጣም ደስ ይላል። እሱንም ስላገኘነው ስላየነው እና ብዙ ትምህርትም ሰጥቶናል ለራሳችን እና በቤት አስመስሎ በጣም ትልቅ ትምህርት ነው የሰጠን። እኛም ደግሞ ሄደን ይህን ትምህርት እዛ ላሉ ጓደኞቻችን፣ ለጎረቤት ሰው፣ በአቅራቢያ ላለው ለሰፈር ሰው ሁሉ ማስተላለፍ አለብን እንዳለብንም ተገንዝቤያለሁ።
ለምንድን ነው ዶክተር አብይን ስላገኛችሁ ደስ ያላችሁ? ምንድን ነው የምትወጁት ስለ ዶክተር አብይ ስለ ጠቅላይ ሚኒስትር አብይ?
እሱ ማለት ዶክተር አብይ በቃ እንጃ እንዴት እንደምገልጸው ራሱ በጣም በጣም ጥሩ ሰው ነው። ለሀገሩ በጣም ብዙ ነገር ሰርቷል። ሰላም፣ መቻቻል ሁሉ ነገር አሳይቶናል። ሁሉ ነገር ፍቅር፣ መደመርን፣ የቋንቋ፣ የባህል፣ የሁሉ ነገር እኩልነት ሁሉ ነገር አሳይቶናል። ዶክተር አብይ በጣም ነው የምንወደው፣ በጣም ነው የምናደንቀው።
ከአዲስ አበባ ደጃቸው ዲራት ትምህርት ቤት የመጣችው የ12ኛ ክፍል ተማሪ ፍሬህይወት አባተ ተመሳሳይ ሐሳብ አንጸባርቃለች።
የሚታደስ ቤት ዶክተር አብይ እንዳሉት በጣም ብዙ ቆሻሻ አለው። አሁንም ኢትዮጵያ ላይ ያለው ግርግሩም የረብሻውም ስሜት ሁሉም ነገር ቀሪ እንደሆነ ነው። ምክንያቱም የሚታደስ ቤት አቧራ እንዳለው ሁላ ህዝቡም ታፍኖ የኖረ ስለሆነ ሲለቀቅ የሚፈጠረው ነገር ከባድ ይሆናል። ግን ያንን ነገር ተቋቁመው ማለፍ እንደሚቻልና ይሄ ነገር አላፊ እንደሆነ ነግረውናል። በጣም ደስ ይላል። ሄዳ
ከሀዲያ ዞን ሆሳዕና የመጣው አባይነ ሀብቴም ሐሳቡን አካፍሎኛል።
ከተናገሩት ነገር የተናገሩት ምሳሌ የቤቱ እንትን መታደስ በጣም ለኛ ትምህርት የሚሰጥ ነው። በጣም ከሱ ትምህርት አግኝቻለሁ። ኢትዮጵያ ሀገራችንን በዛ ምሳሌ ማሳደግ እንደምንችል ተረድቻለሁ።
ቤቱ እድሳት ላይ ያለ ያው የሚያማርሩ ሰዎች ይኖራሉ። ነገር ግን እድሳቱ ሲያልቅ ለበጎ ነው፣ ኢትዮጵያ ትለወጣለች ያሉት ማለት ነው።
አዎ እሱ እንትና በጣም ደስ የሚል መልእክት ነው ያለው።
አሁን ደግሞ ጠቅላይ ሚኒስትሩ ጽፈት ቤት የታደሰውን ጎበኛችሁ አይደል? ስታዩ የበለጠ ምሳሌው ግልጽ ሆነላችሁ። እሳቸው እንዴት በጥሩ ሁኔታ እንዲታደሰ እንዳደረጉ ስትመለከቱ፣
አዎ አሁን ወደፊት ኢትዮጵያ ሀገራችን አሁን ችግር ቢያጋጥማትም ወደፊት ልክ እንደዚህ በቃ በጣም ቆንጆ እንደምትሆንና ምቹ እንደምትሆን አሳይቶናል። የባህር ተረጅቼዋለሁ ያን በማየቴ ማለት ነው።
ሌላው አስተያየት ሰጪ እነዚህኑ ታዳጊዎች ይዘው ከመጡት አንዷ ጠይባ የሱፍ ናት።
እኔ ወላሂ በጣም ነው ደስ ያለኝ። እንደኔ በእነሱ ቦታ ሆኜ እኔም ተገኘው ትልቅ እድል ነው ምለው። እኔ በጣም ራሴን እንትን ማለት ነው እዚህ መቆጣጠር ነው ያቃተኝ። ቅድም ለምን እንደዚህ ፍሪ ሆኖ ነጻ ሆኖ እኔ ጠቅላይ ሚኒስተር በጣም የሆነ እንትን ትልቅ እንትን ነው የሚመስለኝ። ግን ዶክተር አብይ በጣም ነው ደስ የሚለው። ቀለል ብሎ ህጻናትን አነጋግሮ አወያይቶ ስለ ሀገር በቤት አስመስሎ በማደስ አስመስሎ ኢትዮጵያን የገለጸበት አግባብ በጣም ነው ደስ ያለኝ የሚለውን ነው።
እንግዲህ ኢትዮጵያ ውስጥ አንዳንድ ችግሮች አሁን የሚታዩትን በኢትዮጵያ ውስጥ እየታዩ ያሉ አንዳንድ ችግሮችን በቤት ድሳት ጊዜ ከመጋጠሙ ችግሮች ጋር አያይዘዋቸዋል ዶክተር አብይ አህመድ በመስታሊስ ያስረዱ ከዛ በኋላ ደግሞ እሳቸው ያሳደሱትን የጠቅላይ ሚኒስትር ጽፈት ቤት በጣም የለወጡትን ተመልክታችኋል ምሳሌው እንዴት ነው ገላጭ ነው ላንቺ
ምሳሌው በትክክል ገላጭ ነው ነው ብለው ለምን አሁን በተለያየ ቦታ ላይ ኢትዮጵያ ላይ የሚነሱ ግጭቶች አሉ ያን ግጭት በቤት ድሳት አስመስሎ የገለጸበት አግባብ በጣም ትክክል ነው መጀመሪያ ላይ ያው አዋራ ጫጫታ ረብሻ ይኖራል ቤት ይቻል ከቻክ ድረስ ያለው በትክክል አስረዳተው የታደሰውን ቦታ ደግሞ መተን ስናይ በቃ ወደፊት ኢትዮጵያ እንደዚህ አይነት ንጹህና ብሩህ የሆነች ኢትዮጵያ ትኖራለች ብዬ በራሴ በትክክል የገለጹበት አግባብ ትክክል ነው ነው ማለት ግልጽና በቅለ ህፃናቱ በሚገባ መንገድ እና አሁን ከዚህ ሄደው ህፃናት ራሱ ትክክለኛውን ነገር የሚቀርጹና ወደ ህብረተሰባቸው ወደ ህፃናት ወደ ትምህርት ቤት ሲመለሱ ልክ ያንን ግንዛቤ የሚያስጨብጡ ይመስለኛል
ከተለያዩ የኢትዮጵያ ክልሎች የመጡት ታዳጊዎች እድሳቱ የተጠናቀቀውን የጠቅላይ ሚኒስትር ጽፈት ቤት ጎብኝተዋል ከጠቅላይ ሚኒስትር አብይ የሰሙትን የተሻለ መጪ ጊዜም ልክ እንደ ጽፈት ቤቱ ባይናቸው እንደሚያዩ ተስፋ አድርገዋል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
እስክንድርን ለዘገባው እናመሰግናለን ወደ ተከታዩ ዘገባችን ደግሞ እናልፋለን ሰማያዊ ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም አለ ሰላምን በማናጋት የመንግስትና የገዢው ፓርቲ ባለስልጣናት የነበሩ ዛሬ በስልጣን ላይ የሚገኙ ሰዎች ዋና ተዋናይ ናቸው ሲልም ፓርቲው ከሷል መንግስት ህግ የማስከበር ስራውን እንዲያጠናክር ህዝቡም እንዲተባበር ጥሪ አቅርበዋል መልስካቸው አማሃ ዝርዝራለሁ
ሰማያዊ ፓርቲ ሰራው ጋዜጣዊ መግለጫ ያሰራጨው ጽሑፍ በአገሪቱ የሰላምና የጸጥታ ሁኔታ ያተኮረ ነው ገና ከርዕሱ እንደሚታየው አገርን እንደ አገር ለማስከተልና የለውጡን ሂደት አስተማማኝ ለማድረግ ለሰላምና መረጋጋት ዘብ ልንቆም ይገባል የሚለው ኃይለ ቃል ፓርቲው እየተካሄደ ነው የሚለው ለውጥ እንዳይቋረጥና የሀገሪቱ ምልውና አደገኛ አጣብቂኝ ውስጥ እንዳይገባ ያለውን ስጋት የሚያመለክት ይመስላል ፓርቲው ይህ ስጋቱ የመነጨው እንዲሁ ከተባራሪ ወሬ ወይንም በተለያዩ መገናኛ ብዙሃን አውታሮች ከሚሰራጭ ዜና ብቻ እንዳልሆነም በጽሑፉ መግለጫው ላይ ተመልክቷል። የፓርቲው መሪዎች በሀገሪቱ በተለያዩ ዞኖች ወይንም ቀጠናዎች ተዘዋውረው ባስተዋሉት መሰረት ፓርቲው ያለውን ሁኔታ ለመገምገም እንዳስቻለው የሚጠቁም ነው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተው ነበር።
ላለፉት 30 ቀናት የፓርቲያችን ከፍተኛ አመራሮች ከ15 በላይ በሚሆኑ ዞኖች ባደረጉት እንቅስቃሴ እነዚህን ችግሮች መታዘብ ችለዋል። አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለስልጣናት ጋር መገናኘት ይቻሉ ሲሆን የለውጡ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቃዋማዊ ለማድረግ ውይይቶች ተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው።
ፓርቲው በአሁኑ ወቅት አገሪቱን ክፉኛ ጉዳት ላይ ሊጠላት ይችላል ብሎ የሚያስበውም ሙስና ነው። ከዚህ በተረፈ ደግሞ በመላ ሀገሪቱ እየተስተዋለ ያለው የህገወጥ ገንዘብ ዝውውር የሀገሪቱን ሰላም ከማደፍረስ አንጻር የሚያሳድረው አሉታዊ ተጽዕኖ የከፋ መሆኑንም የአደባባይ እውቀት ነው ብሏል። እነዚህ ህገወጥ ድርጊቶች መንግስት በፌደራል ደረጃ እየወሰደ ያለውን እርምጃ አጠናክሮና በፍጥነትም በመላ ሀገሪቱ እንዲያከናውን ጥሪ ያደርጋል። ሰላምን በማደፍረስና የተለያዩ ህገወጥ ተግባራትን በመፈጸም ረገድ ፓርቲው የሚከሰውን በግልጽ አስቀምጧል።
ከየትኛውም ወገን ይልቅ በመንግስትና በገዢው ፓርቲ ስልጣን እርከን ላይ የነበሩና የሚገኙ አካላት የህዝብን ሰላም ከማናጋት አንጻር የአንበሳውን ድርሻ መያዛቸው በግልጽ የተስተዋለ ነው። የፌዴራልና የክልል አስተዳደሮችም እነዚህን ግለሰቦች ህግ ፊት ለማቅረብ በጋራ እየሰሩ ቢሆንም እርምጃው በተገቢ ሁኔታ የፈጠነ ባለመሆኑ ችግሮች ሲዛመቱ የተስተዋለ ነው። ከዚህ አንጻር መንግስትና ገዢው ፓርቲ የየራሳቸውን መዋቅሮች እየፈተሹ አፋጣኝ እርምጃ ይወስዱ ዘንድ እንጠይቃለን።
ፓርቲው ሀገራዊ ሰላምን በማስፈን ተጀምሯል ያለውን አዎንታዊ ለውጥ እንዲቀጥል በማድረግ የሀገርን ህልውና ለማረጋገጥ ኃላፊነቱን ለመንግስት ብቻ አልተወም። መላው የኢትዮጵያ ህዝብ በዚህ ሊረባረብ ግዴታው ነው ሲል ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ላደረሰን ዘገባ እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። በኦሮሚያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች የክልሉን ሰላም በመጠበቅና በሌሎች የጋራ ጉዳይ ላይ አብረው ለመስራት አዲስ አበባ ላይ ባደረጉት ውይይት ተስማምተዋል። ፓርቲዎቹ ይህንን ስምምነታቸውን ወደ ተግባር ለመቀየር የጋራ ፎረም እንደሚያቋቁሙም ተግባብተዋል። ሙክታር ጀማል ተጨማሪውን አድርሶናል።
በአዲስ አበባ ኦሮሞ ባህል ማዕከል የተካሄደው የኦሮሞ ፖለቲካ ድርጅቶች ውይይት ዲሞክራሲያዊ ሽግግር ወቅታዊ የክልሉ ችግር ላይ ያተኮረ ነበር። በዚህ ርዕስ የውይይት መነሻ ጽሑፍ የቀረበ ሲሆን በኢትዮጵያ የለውጥ ሂደት እያጋጠሙ ያሉ ችግሮችን ዘርዝሯል። በጠብ አጫሪዎች ዜጎችን ማፈናቀልና ማጋጨት እንደተስተዋለም ተገልጿል። ክልሉን የበጠብጥ አውድማ ለማድረግ የሚሰሩ አካላት መኖሩንም ነው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ያነሱ። ይህንን ፈታኝና የአደጋ ጊዜ ለመሻገር የፖለቲካ ድርጅቶች በጋራ ጉዳይ ላይ ተቀራርበው መነጋገር አስፈላጊ መሆኑም ተነስተዋል። ሰሞኑን በተለያዩ የኦሮሚያ አካባቢዎች ስለሚካሄዱ ሰልፎችም አቶ ለማ ለጉዳዩ እልባት ለመስጠት እየተሰራ መሆኑን ገልጸዋል።
እኮ ከነ አከሞቱማ ናኖ ኦሮሚያ ትከኒ ከመቆፈቱን ተይ ይመናኑ ለመወሊን ወልቀበት።
ይህ ችግር የሚፈታው በኦሮሚያ ብሔራዊ ክልል ብቻ ሳይሆን ከሁለት ክልሎች ጋር የሚያያዝ ስለሆነ የፌደራል መንግስትም ጣልቃ መግባት ይኖርበታል። ፌደራል የጸጥታ ኃላፊዎች የመከላከያ ድርሻቸውን ይወጣሉ። በመከክር በጋራ የሕግ የበላይነትን ማስጠበቅ ያስፈልጋል። ዜጎችን የገደሉና ያፈናቀሉትን ለሕግ አቅርቦ የሕግ የበላይነትን ማስከበር ጥቃቱን ከሕዝባችን ላይ ለመመከት ወስነን እየሰራን ነው። ብዙ ጥቶችም ተገኝተዋል።
በዚህ ውይይት የኦሮሞ ዴሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ጨምሮ ከ10 በላይ የፖለቲካ ድርጅት መሪዎች የተሳተፉበት ሲሆን ለሀገሪቱ ሰላም ማበርከት ይገባናል የሚሏቸው ጉዳዮች ላይ በጋራ ለመስራት ተስማምተዋል። ሰሞኑን በመራቡ የሀገሪቷ ክፍል የሚታዩ ግጭቶችና የታጠቁ ቡድኖች እንቅስቃሴ አካባቢውን ወደ አለመረጋጋት እየመራ መሆኑን ተጠቅሶ ህብረተሰቡ ጥያቄዎቹን ሲያቀርብ ድብቅ አጀንዳ ባላቸውና አካባቢውን ማተራመስ ለሚፈልጉ አካላት መጠቀሚያ እንዳይሆን በመድረኩ ላይ ተነስተዋል። በውይይቱ ላይ ከተሳተፉት አንዱ የኦሮሞ ፌደራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ በሀገር ውስጥ በሰላም መንገድ ለመንቀሳቀስ የተስማሙ ድርጅቶች ህግን ማክበር፣ መንግስት ደግሞ የህግ የበላይነትን ማስጠበቅ ይጠበቅበታልም ብለዋል።
ለበለሪ አብሩይ ባቴ ጁሩቲሞ ይሰብሮ ዲነ ተቀወይ ባቴ ጁሩቲ ናተባሱልና
በክልሉ ውስጥ ታጥቆ የሚንቀሳቀስ በብዛት ይስተዋላል። የታጣቂዎቹን ማንነት ለመለየት ራሱ በጣም አስቸጋሪ ነው። ይህ ልባት ሊኖረውና ሊቆምም ይገባል።
የፖለቲካ ድርጅቶቹ ልዩነታቸውን ለማጥበብ በየጊዜው ተገናኝተው በጋራ ጉዳያቸው እንዲወያዩ የጋራ ፎረም እንዲመሰረት በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ የቀረበው ሐሳብ ተቀባይነት አግኝቷል። የኦሮሞ ነጻነት ግንባር ኦነግ እና መንግስት መካከል የተደረገው ስምምነት በፍጥነት ስራ ላይ ውሎ የፖለቲካ ውጥረት ለማርገብ እንዲቻል መድረኩ አስገንዝቧል። የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ድርጅታቸው የጋራ በሆኑ የህዝብ ጉዳዮች ላይ ተባብሮ ለመስራት ዝግጁ መሆኑንም ገልጸዋል።
ወረከነ ዱበ ዴቢሱ በርባደን ጀደሙ ከነስ አደወሊ ባፍኒ
ለውጡን ወደ ኋላ ለመመለስ ይፈልጋሉ የሚባሉትንም ወገኖች በመተባበር ልንታገላቸው ነው የሚገባው። መንግስት ለዚህ በቂ መረጃ አለው። ህዝብም የበለጠ መረጃ አለው። እነዚህን ሁኔታዎች በማጣመር እንዴት ነው ልናስቆማቸው የምንችለው?
በውይይቱ ፍጻሜ ላይ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ፣ የኦነግ ሊቀመንበር አቶ ዳውድ ኢብሳና የኦፍኮ ሊቀመንበር ዶክተር መራራ ጉዲና ተሰብሳቢውን በመወከል የጋራ መግለጫ አውጥተዋል። ህዝቡ የተገኘውን የለውጥ ድል በጋራ እንዲጠብቅም ጥሪ አቀርበዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የጋቢነት ቪኦኤ ፕሮግራማችን ነው። ወደ ተከታዩ ዘገባችን እንለፍ። በህገ ወጥ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ከ2000 በላይ እንደሚሆኑ በታንዛኒያ የኢትዮጵያ ኤምባሲ አስታወቀ። በኤምባሲው የዲያስፖራ ክፍል ምክትል ጸሐፊ አቶ ምስጋናው መሸሻ ኢትዮጵያውያኑ ያሉበትን እስር ቤት መለየት ላይ መሆናቸውን ነው ለአሜሪካ ድምጽ የገለጹት። አሁንም ኤምባሲው በታንዛኒያ በገሞዮ የሚ በሚባል ግዛት ውስጥ የእስር ጊዜያቸውን ጨርሰው ያሉ ኢትዮጵያውያን ወደ ሀገራቸው ለመመለስ ከዓለም አቀፉ የፍልሰተኞች ድርጅት IOM ጋር እየተሰራ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባውን አድርሶናል።
በተለያዩ ጊዜያት ከተለያዩ የኢትዮጵያ ክልል በተለይ ከደቡባዊ የሀገሪቱ አካባቢ ተነስተው ወደ ደቡብ አፍሪካ የሚደረግ ህገወጥ ጉዞ ብዙ የኢትዮጵያ ወጣቶችን በታንዛኒያ ለእስር ዳርጓቸዋል። በቅርቡ በታንዛኒያ የተከፈተው የኢትዮጵያ ኤምባሲ በተለያዩ የታንዛኒያ እስር ቤቶች ከ2000 በላይ ኢትዮጵያውያን ታስረው እንዳሉ ገልጿል። አቶ ምዝጋናው መሸሻ ዳሬ ሰላም ባለው የኢትዮጵያ ኤምባሲ የዲያስፖራ ቢሮ ምክትል ጸሐፊ ናቸው።
እንግዲህ የታወቀ ነገር ምንድነው? እኛም አሁን ኦፊሻሊ ኮንታክት አድርገን ውጭ ጉዳይ ሚኒስትርና እዚህ ሀገር ውስጥ ጉዳይ ሚኒስትርን መረጃዎቹን እየሰበሰብን ነው። እኛ አክቹአሊ በእርግጠኝነት ያለን መረጃ እንግዲህ ውጭ ጉዳይ ሚኒስትርም ቀድሞ ስንመጣም ከመጣን በኋላ እንደሚነግሩን እዚህም IOM-ዎችና ኢሚግሬሽን ሰዎች ኢቭን ፕሪዝን መስራቤቶች እንደሚሉት ከሆነ በታንዛኒያ በተለያየ አካባቢ ባለ እስር ቤት አጠቃላይ ያለው ሲደመር 2000 በላይ ናቸው። እርግጠኛ መሆን የምንችለው እሱ ላይ ነው። አንድ ይሄ ዚባጋማው ያሉት አሁን የሚነሱት እነዚህን አንድ ዙርን መልስ ብለን ነው። እነዚህን ከዛ ፌስ 2 ፌስ 3 ይያልን እንሄድበታለን። ኦፊሻሊም ደግሞ ደብዳቤዎች ስለተጻፉልን ከውጭ ጉዳይ ሚኒስቴር የሚመለከታቸው አካላት ሊሰጡን ነው። እየሄድን ሆም አፌርስ መረጃዎች እንዲሰጡን ያደረስናቸው ደብዳቤ አለ። መሰብሰብ ነው የሚጎለን፣ እንሰበስባለን።
በኢዳር 7 2011 ዓ.ም ተመረጥ የኢትዮጵያ ውጭ ጉዳይ ሚኒስቴር ወርቅነህ ገበየሁ ከታንዛኒያ አቻቸው አውግስቲን ማይጋገር በታንዛኒያ ታስረው ያሉት ኢትዮጵያውያን እንዲፈቱ ምክክር አድርገው ነበር። በጊዜው ሚስተር ማይጋ ለዶክተር ወርቅነህ ታንዛኒያ ትብብሯን እንደምትሰጥ አረጋግጠውላቸው የነበረ ቢሆንም እስካሁን ግን በታንዛኒያ የእስር ጊዜያቸውን ጨርሰው ወደ ሀገራቸው የተመለሱ ኢትዮጵያውያን አለመኖራቸው ታውቋል። በቅርቡም በታንዛኒያ ሁለት እስር ቤቶች የእስር ጊዜያቸውን የጨረሱ ኢትዮጵያውያንን ሄዶ እንዳነጋገሯቸው አቶ ምዝጋናው ይናገራሉ።
ባጋማው ያሉት አሁን የሚነሱት ፕላስ ታንጋ የምትባል ከተማ ላይ ወጣ ብሎ ያለ እስር ቤት ላይ ያሉ 300 የሚጠጉ አሉ። እስራቸውን የጨረሱ ልጆች እነሱን አጋጣሚ በሌላ ጉዳይ ስንሄድ አይተናቸዋል። ጨረሱ ናቸው፣ እንደዚሁ መመለስ የሚፈልጉ ናቸው። ባጋማው ያሉት ምንድን ነው እንግዲህ የረሃብ አድማ አደረጉ። ሁሉም ለአንድ ሳምንት አልበሉም ነበር እና እሱን ነው ያው ኢሚግሬሽን ፐርሶኖች እዚህም በጠንቀው ደውለውልን ሂዱ እባካችሁ ያቸው ሲሉን ሄደን አየናቸው። በጊዜው ያው እንዳልኩ ረሃብ አድማ ነው፣ ከፍተኛ ነው። ኦልሞስት በሶስት በአምስት ክፍል ውስጥ ተኝተው ነበር። ሁሉም ከአራት ቀን በላይ ነው ምግብ ሳይበሉ ውሃ ሳይጠጡ። በቃ እንሞታለን፣ ወደ ሀገራችን ካልተመለስም ምን እንሰራለን፣ ብንሞት ይሻላል ብለው ነው ኦልሞስት ደካክመው ነው ያገኘናቸው። አጋጣሚ ስንሄድ እና ስናወራቸው ደስ አላቸው። እስራቸውን ባይዘው ጨርሰዋል። እንግዲህ ያው የተከሰሱበት በህገ ወጥ መንገድ ገባችሁ ሀገር ላይ በሚል የታሰሩት ከዛ ተርማቸውን ጨርሰዋል። ከጨረሱ በኋላ ለመመለስ እንግዲህ ከአንድ አመት በላይ ነው የቆዩት። የሚገርም የሚመልሳቸው አጥተውና በሱ ነው ብቻ መንስያቸው ለምን አንመለስም ቶሎ ነው ወደ ሀገራችን።
ኢትዮጵያውያኖቹ የእስር ጊዜያቸውን ጨርሰው ለአመት በእስር እንዲቆዩ ለምን ሆነ ተብሎ ተጠይቀው አቶ ምዝጋናው ፍልሰተኞችን ወደ ሀገራቸው የሚመልሳቸው የዓለም አቀፉ ፍልሰተኞች ድርጅት IOM በመልመላው ለተጎጂ ሰዎች ማለትም እድሜያቸው ከ18 በታች ለሆኑ ለሴቶችና ለአዛውንቶች ቅድሚያ በመስጠቱ አጋዥ ማጣታቸውን ገልጸዋል። የኢትዮጵያ መንግስት ለዜጎቹ ትብብር አያደርግም ወይ ተብሎ ተጠይቀው ቀጣዩን መልሰዋል።
ባለኝ መረጃ ኢቨን ሊሴ ፓሴን በነፃ ለተቸገረ ኢትዮጵያዊ የመስጠት ማንዴት ስላለው እየሰጠ ነው። እንግዲህ ግን ሙሉ በጀት እንዳልከኝ የመደገፍ ምን እንግዲህ ዋናው የትራንስፖርት ወጪ ነው ብታይ። ፕላስ ደግሞ እዛም አሁን IOM እንግዲህ ጥሩ ጎኑ ምንድን ነው የማቋቋም ጭምር ስራ ነው የሚሰራው። ሀገር ቤት ሲሄዱ ዝም ብሎ አድረሷቸው አይመለስም፣ ያቋቁማቸዋል ሀገር ቤት። እሱን ስራ ነው እየሰራም ስላለ እኛ በዛ ደረጃ ያለኝ መረጃ የለም። እስከሚቋቋሙ ድረስ ወይ ኢቨን የትራንስፖርታቸውን ከቨር የማድረግ ያ በጀት እንደዚህ ያለ አይመስለኝም። እስካሁን ግን እንዲህ የተቸገረ ሰው ካለ ኤምባሲው ሹርሊ እየደገፈ ነው።
ከ200 በላይ የሚሆኑና በአገሞዮ ከተማ በእስር የሚገኙ ኢትዮጵያውያንም በሁለት ሳምንት ወደ ኢትዮጵያ እንደሚመለሱም ታውቋል። የታንዛኒያ ኢሚግሬሽን ጉዳይ ቃል አቀባይ አቶ አለም ታንዳ ከወራት በፊት 200 በላይ ኢትዮጵያውያን ከታንዛኒያ ወደ ሀገራቸው እንዲመለሱ መደረጋቸውን ገልጸው በዳር ሰላም ያለው ኢትዮጵያ ኤምባሲ እንዲሁም IOM እና የታንዛኒያ መንግስት የእስር ጊዜያቸውን የጨረሱ ኢትዮጵያውያን ወደ ሀገራቸው እንዲመለሱ በቅርበት እየሰሩ ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ከሀያ ዓመታት በኋላ ድንበሩ ተከፍቷል። ኢትዮጵያውያንና ኤርትራውያኑ መንቀሳቀስ ጀምረዋል። የኮንስትራክሽንና የምግብ ሸቀጥ የያዙ ነጋዴዎች ገዢ ፍለጋ ከኢትዮጵያ ተነስተው አስመራ አንድ ቦታ ላይ ሰፍረው ጥሪ ያደርጋሉ። ከአስመራ ከተማ በስተደቡብ ወጣ ብሎ መርሃኛ የተባለ አዲስ የገበያ ቦታ ተዘርግቷል። ግብይቱ በናቅፋ ጦፏል። ሬገን ላከ የኮርኒስ ቃዎችን ይዞ ነው ካዲግራት ወደ አስመራ ሄደው በገበያው ላይ ያደረገው ቀደም ያለ ጥናት የለም
ዘቦይስ ግሰት ሐዘ ስራህ
ከእግዚአብሔር ጋር ተያያዘ ነው ከሆነ ይሆናል ካልሆነም አይሆንም
ሌላኛው የኮንስትራክሽን ቃ ነጋዴ በበኩሉ ድንበሩ በመከፈቱ መደሰቱን ገልጾ ለጊዜው ከትርፉ ይልቅ መጠያየቁ እንደሚበልጥ ይናገራል
በቃ በጻጻህ ትራይ ዘልህ ከመውደድ አመት ይብና አስበጂ በጣጣህ ትራይደል
ንግዱ ያዋጣ አያዋጣ አናውቅም ያው በቃ አውዳመት በለው
ከመስራቁ የመጡ ነጋዴዎችም እንደ ሽንኩርት ብርቱካን ፍራፍሬ የመሳሰሉ ነገሮችን መሬት ዘርግተው ሽያጫቸውን ይዘዋል
ላን መስፍን እባላለሁ የመጣሁት ከመታራ ሲሆን ይዤ የመጣሁት ግሬፕ አራንሽ የሚባል ነው በእነቱ ከሆነ በአገራችን በጣም ልዩ ጣዕም ካላቸው መካከል ብርቱካኖች አንዱ ነው በ15 ናቅፋ እየሸጠን ነው ለኤርትራ ህዝቦች ሁሉ በጣም ደስ የሚል ነው አየሩ በጣም ተመችቶናል የአገራችን ምርት ግን በጣም አስደሳች ከሆነት መካከል አንዱ ነው ላለው
ከዚህ የመርሃኖ ገበያ 700 ኪሎ ሜትር ርቀት ላይ ደግሞ ሌላ ገበያ አለ ያሰቦ ደብ በነጋዴዎች ሞቅ ብላለች
ስሜ ያስፈው እባላለሁ ኢትዮጵያዊ ነኝ ጫማ ማናምን እየሸኩ ነው ሳሙና ማናምን እየሸኩ ነው ቆንጆ ነው
የሞድሽ ምርት ባላለች
ነባርት አሰቤ አብዚ 10 ተግልተ አመት ገርናልና
ለ12 አመት ነው እዚህ ቦታ ቡና እየሸጥኩ የኖርኩት አሁን ድንበሩ በመከፈቱ ደስ ብሎኛል የተሻለ ነገር ይመጣል ብዬ ተስፋ አደርጋለሁ ቀይ ባህር ጠልቀው የሚዝናኑም አሉ
ከድር በዛብ ባላለው እኔ የመጣሁት ከሰመራ ሎጋያ ነው የሳምንቱን መጨረሻ ምክንያት ማድረግ አሰብን ቀይ ባህር ለመዝናናት ነው የመጣሁት ትራብይ አህመድ የኢትዮጵያ ጠቅላይ ሚኒስትር እና ኢሳያስ አፈወርቅን ለዚህ ሰላም ድርድር ኢትዮጵያና ኤርትራና አንድነት እንዲሆኑ በማድረጋቸው በጣም ተመስገኑ ይገባቸዋል ከዛ በመቀጠል እዚህ አሰብ መተን አገሪቱን እያየን እየጎበኘን ነው
ከአሰብ ወደብ 75 ኪሎ ሜትር ርቀት ላይ የአፋሯ ቡሬ ትገኛለች ስራ አጥ የሆኑ ወጣቶች ይበዙባታል
ስሜ ያው አህመዱ ባላለሁ እዚህ የቡሬ ነዋሪ ነኝ ያው ከለውጡ በኋላ ያው ብዙ እንደምታዩት እንቅስቃሴ አለ ለ20 ምናምን አመት ያው ተዘክቶ የነበረ መስመር ነው ምንም አይነት እንቅስቃሴ አልነበረም አሁንም ቢሆን ያው በከፊል ነው እንጂ ምንም አይነት እንቅስቃሴ የለም ነው እና የተሻለ የሥራ ዕድል ለህብረተሰቡ መንግስት ይፈጠርልን ብለን ነው የምንጠይቀው ማለት ወጣቱም ሥራ ፈት ነው የሥራ ዕድል ቢመቻችልን እያልን ያው ለመንግስት ወልክታችንን በዚያው አጋጣሚ ለማስተላለፍ እንወዳቸዋለን
ቢኒያም አዳህኖም ቡሬ ውስጥ ነው ያደገው
ንብሪን ከተማን ክንደይ ክትበጽሕን ክትንዕብልን ዝግባእ ዓዲ ሕጂ ብድኽነትን ፈሪሳን
ቡሬ ከተማ ብዙ ማደግና መበልጸግ የሚገባት ነበረች አሁን ግን ፈርሳ ሰው ደግሞ በድህነትና በረሃብ ውስጥ ይገኛል ምክንያቱም ምንም አይነት እንቅስቃሴ የለም ላለፉት 20 ዓመታት ምንም ሥራ የለም ሆዳችንን ከፍታችሁ ብታዩት ራሱ ምንም ነገር የለም
ሌላው ወጣት ደግሞ የድንበሩ መከፈት ለወጣቱ አዳዲስ ቴክኖሎጂዎችን ያመጣል የሚል ተስፋን እንዲሰንቅ አድርጎታል
ያው በቴክኖሎጂ ብዙ ነገሮችን እንደምናገኝ ተስፋ እናደርጋለን ምክንያቱም ከባህር የሚገቡ ያው ቴክኖሎጂ አቀፍ የሆኑ ነገሮችን ወደዚህ ይገባሉ ብለን ተስፋ እናደርጋለን ስለዚህ እኛ ወደፊቱ ያው ትልቅ ተስፋ ነው ይዘን ያለ ነው ምክንያቱም ብዙ ነገሮች ወደኛ ያው ኤክስፖርት መደረጋቸው አይቀርም ስለዚህ በጣም ትልቅ ተስፋ አለን ለዚህ ሰላም ደግሞ ለታገሉትም መስዋዕት ለሆኑትም ትልቅ ምስጋና ላቀርብ ወዳለሁ አመሰግናለሁ
ሌላ ወጣት ደግሞ
ስለዚህ አሁን ሁላችንም እየተንቀሳቀስን ያለ ነው ከዚህ የበለጠ እድገት እንጠብቃለን አገራችንም የሆነ ነገር ደረጃ ላይ እንደምትደርስ ግልጽ ነው ያስተውቃል እና ሁላችንም አሁን ያለው ሞራ በቃ ለምሳሌ እድገት ሀገር ፕላን እየመጣ ነው አስፋልት ሊሰራልን ነው ምናምን ቤቶቹ ምናሁ ሉቅ ያይራሉ ብቻ ተስፋ አለ ፉል ነውና ምን አለፋ በቃ አሁን ደስ ብሎናል ሁላችንም ሁሉም አሁን ወጣቱ በተስፋ ሁሉም ተሞልቷል በቃ ደስ የሚል ነገር ነው ያለው እነሱም ራሱ ዛውን ደስ ብሏቸዋል እየሰሩ ነው የኛ ወደዛ ሄደው ይሰራሉ ኢቨን ጉሊት ምናምን አድርገው ሁሉ ቲማቲሙን ምን ምን ኢልትራ ላይ ቲማቲሙን ምን 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 እየሸጡ ነው ያሉት ደስ ይላል
ከተማው በድህነት ውስጥ ስለመቆየቱ የወጣቶቹ ፊት ምስክር ነው ከዚህ በላይ የሚነበበው ግን ተስፋና የሥራ ተነሳሽነት ስሜት ነው ከተባባ ዱባለሜ የታለ ማኒ ቢነበ እንግዲህ አድማጮች የዛሬው ካቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ካቢና ቪኦኤን በመጠቀም አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ አመሸሁት ጽዮን ግርማ ነበርኩኝ። ሙክቤል ያበሮ በቴክኒኩ አብሮን ነበረ። መልካም ምሽት። ደህና ደሩ። በነገው ጉዞ እንገናኝ። Kun Radio